ይህ የአሜሪካ ድምጽ ነው። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ ነሐሴ 20 2014 ዓ.ም ዝግጅታችን ጀመረ። የኢትዮጵያ መንግስት በሲቪሎች ላይ ያነጣጠረ ጥቃት ፈጽሟል ሲል ህወሓት ከሰሰ። ከመቀለ የተጠናቀረ ዘገባ አለን። በሌላ በኩል ሶስተኛ ቀኑን በያዘው የሰሜን ኢትዮጵያ ጦርነት በቆቦ ከተማና አካባቢው የሚኖሩ የህብረተሰብ ክፍሎች በስጋት ውስጥ መሆናቸውን ገልጸዋል። ይህንንም የተመለከተ ዘገባ እናስደምጣችኋለን። ይህ ጦርነት እንዲቆም ሶስት ፓርቲዎች አሳስበዋል። እነዚህንና ሌሎች በርከት ያሉ ቅንብሮችን በምሽቱ እናስደምጣችኋለን። ጤና ይስጥልኝ የተከበራችሁ አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ኤልያስ አስማረ ከስቱዲዮ ስርጭቱን ያቀናብርልናል። ሲሳይ አሸናፊና ግርማ ደገፋው በምስልና ድምፅ ቅንብር አብረውናሉ። አባዮ ገበያው የዌብና የማህበራዊ ገጽ ፕሮዲሰራችን ናት። የዕለቱ ዋና አዘጋጅ አሉላ ከበደ ነው። እስከ ምሽቱ አራት ሰዓት ድረስ በሁሉም ስፍራ ባሉ መላ ባልደረቦቻችን ስም አብራችሁን እንድትቆዩ እንጠይቃለን። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ መከታተል ትችላላችሁ። አሁን ለምሽቱ የያዝነውን ዋና ዋና የዓለም ዜና እናስደምጣችሁ።
ጤና ይስጥልኝ ክብራትና ክብራን፣ እንደምናመሻችሁ። ከምሽቱ የዓለም ዜና ጋር እንግዶ ወልዴ ነኝ። እንደ አዲስ ያገረሸው የሰሜን ኢትዮጵያ ጦርነት እንደቀጠለ ነው። የኢትዮጵያ መንግሥት ሲቪሎች ላይ ያነጣጠረ የአየር ጥቃት ፈጽሟል ሲል ህወሓት ከሷል። የትግራይ የውጭ ጉዳዮች ቢሮ የተባለው አካል ባወጣው መግለጫ መቀሌ ውስጥ ወታደራዊ ኢላማ በሌለበት የሕፃናት መጫወቻ ስፍራና መዋለ ሕፃናት ላይ በተፈጸመ ጥቃት ሰላማዊ ሰዎች ተገድለዋል ብሏል። የመቀሌ ሪፖርተራችን ሙልጌታ ጽብሃ የአይደር ሆስፒታል ኃላፊዎችን አነጋግሮ በሰጡት መግለጫ ሁለት ሕፃናትን ጨምሮ አራት ሰላማዊ ሰዎች መገደላቸውን እንደነገሩ ዘግቧል። የኢትዮጵያ መንግሥት ግን ሲቪሎች ላይ የተፈጸመ ድብደባ አለመኖሩን ገልጾ ክሱን ማስተባበሉንና ኢላማው ወታደራዊ ተቋማት መሆናቸውን መናገሩን አዣንስ ፍራንስ ፕሬስ ዘግቧል። የአየር ጥቃቱ ዘገባ ከመሰማቱ በፊት የኢትዮጵያ መንግሥት ኮሚኒኬሽን አገልግሎት ባወጣው መግለጫ መንግሥት በትግራይ ክልል የሚገኙ የተመረጡ የህወሓት ወታደራዊ ይዞታዎችን እንደሚመታ ገልጾ ሲቪሎች ወታደራዊ ትጥቆችና ማሰልጠኛዎች ከሚገኙባቸው አካባቢዎች እንዲርቁ መልእክት አስተላልፎ እንደነበር ታውቋል። ሁለቱም አካላት ግጭቱን በማቆም ስለ ሰላም የሚደረጉ ጥረቶችን አጠናክረው እንዲቀጥሉ የሀገር ውስጥ አካላትና ዓለም አቀፉ ማኅበረሰብ ተማጽኖ እያሰሙ ቢሆንም ሁኔታው እስካሁን የመብረድ አዝማሚያ እንደሌለው ተዘግቧል። ይህ በእንዲህ እንዳለ መቀሌ ከሚገኘው የዓለም ምግብ ፕሮግራም መጋዘን ህወሓት ዘርፎታል የተባለውን 570 ሺህ ሊትር ነዳጅ እንዲመልስ ዓለም አቀፍ የሰብአዊ ድርጅቶች ጥሪ ማቅረባቸውን ቀጥለዋል። የዩናይትድ ስቴትስ የዓለም አቀፍ ልማት ኤጀንሲ ዩኤስኤይድ ዋና አስተዳዳሪ ሳማንታ ፓወር እና የመንግስታቱ ድርጅት የሰብአዊ ጉዳዮች ረዳት ጸሐፊ እና የአስቸኳይ ድጋፍ አስተባባሪ ማርቲን ግሪፊትስ አድራጎቱን አውግዘዋል። ይሁን እንጂ ህወሓት ትናንት ባወጣው መግለጫ ነዳጅ አልዘረፍኩም ብሏል። አድማጮች፣ የዚህ ዘገባ ዝርዝር ከዜናው ክፍለ ጊዜ ቀጥሎ በዕለቱ አብይ ርዕስ ይቀርባል። ሶስተኛ ቀኑን በያዘው የሰሜን ኢትዮጵያ ጦርነት በቆቦ ከተማና አካባቢው የሚኖሩ የህብረተሰብ ክፍሎች በስጋት ውስጥ መሆናቸውን ለአሜሪካ ድምፅ ገልጸዋል። ተደጋግሞ የሚሰራጩ ያልተረጋገጡ መረጃዎች ህዝቡን እንዳይረጋጋና ከተማዋን ለቆ መውጣት አማራጭ እንዲያደርግ እያስገደዱ ነው ሲሉ አስተያየት ሰጪዎቹ ተናግረዋል። ይህ በእንዲህ እንዳለ ጦርነቱ በአፋር ያለው አካባቢም የቀጠለ መሆኑን የአሜሪካ ድምፅ የመረጃ ምንጮች አመልክተዋል። የህወሓት ኃይሎች ተኮሱት በተባለ ከባድ መሳሪያ በአካባቢው ነዋሪዎች ላይ የህይወትና የአካል ጉዳት መድረሱን የዱብቲ ጠቅላላ ሆስፒታል አስታውቋል። ጉዳት የደረሰባቸው ለሕክምና እርዳታ መምጣታቸውን ሆስፒታሉ አረጋግጧል። በተያያዘ ዜና በዛሬው ዕለት ጋዜጣዊ መግለጫ የሰጡ ሶስት ተቃዋሚ የፖለቲካ ፓርቲዎች ዳግም ያገረሸው የሰሜኑ ጦርነት በሰላም እንዲፈታ ጥሪ አሰምተዋል። መግለጫውን በጋራ የሰጡት የእናት ፓርቲ፣ የመኢአድና የኢህአፓ ተወካዮች በጦርነት ከፍተኛ የሆነ የሰው ሕይወትና ንብረት እንደሚወድም አስታውሰው የኢትዮጵያ መንግስትና ህወሓት ችግሩን ለመፍታት ያሉትን የሰላም አማራጮች ሁሉ እንዲጠቀሙ ብለዋል። አድማጮች፣ የሁሉንም ዘገባዎች ዝርዝር በዕለቱ አብይ ርዕስ እናቀርባለን። በደቡብ ምዕራብ ሶማሊያ ግዛት በአስከፊነቱ የተመዘገበው ድርቅ ወደ አደገኛ ረሃብ የተቃረቡ ሁኔታዎችን እየፈጠረ መሆኑን የሶማሌ ባለስልጣናት ተናግረዋል። ወደ መጠለያ ካምፕ የሚመጡ አዳዲስ ተፈናቃዮች በህይወት ለመሰንበት ሲሉ የእንስሳት ቆዳ መብላታቸውን ተናግረዋል። የተባበሩት መንግስታት ድርጅት እንዳለው 7.7 ሚሊዮን ሶማሊያውያን ከሀገሪቱ ህዝብ ግማሽ የሚሆኑት በድርቁ ምክንያት ድጋፍ ይሻሉ። የመንግስታቱ ድርጅት የህፃናት አስቸኳይ ድጋፍ አቅራቢው ተቋም ዩኒሴፍ በበኩሉ በድርቁ ምክንያት የተገጠመ የምግብ እጥረት የ500 ያህል ህፃናትን ህይወት ሶማሊያ ውስጥ እንደቀጠፈ ለአሜሪካ ድምጽ ገልጿል። አድማጮች የዚህን ዜና ዝርዝር በልዩ ዘገባው ክፍል ይዘናል። በአንጎላ ባለፈው ረቡዕ በተካሄደው ምርጫ ገዢው MPLA 51% ድምጽ በማግኘቱ ስልጣኑን ለሌላ 5 አመት እንደሚያራዝም ይተበቃል። ይህም ፓርቲውን ለ52 አመት በስልጣን ላይ እንዲቆይ ያደርጋል። ይሁንና ተቃዋሚው ዩኒታ በምርጫ ኮሚሽኑ የወጣውን ውጤት ግልጽነት ይጎድለዋል በሚል እስካሁን አልተቀበለም። የቪኦኤ መሐመድ ዩሱፍ በላከው ዘገባ እንዳመለከተው እስካሁን 97% ድምጽ የተቆጠረ ሲሆን የMPLA-ው ጃኦ ሎሬንሶ 51% በማግኘታቸው ለሌላ ሁለተኛ የአምስት ዓመት የሥልጣን ዘመን እየተዘጋጁ ነው። ተፎካካሪያቸው የሆኑት የዩኒታው አዳልቤርቶ ኮስታ ጁኒየር ደግሞ 44% ድምፅ ነው ያገኙት። ገዢው MPLA ከ220 የፓርላማ መቀመጫዎች ውስጥ 124ቱን አግኝተዋል። ነገር ግን ይህ ቁጥር 2/3 ድምፅ ስለማይሞላ ለመጀመሪያ ጊዜ ከተቃዋሚው ጋር አብሮ ተባብሮ ለመሥራት ይገደዳል። በሰበሰብነው መረጃ መሰረት አሸነፈናል ብለን ገምታለን። ህጋዊ መሰረትንና የምርጫውን ህግ ሳይጠብቅ በምርጫ ኮሚሽኑ ውጤቱ የታወጀበት መንገድ አሳዝኖናል ብለዋል የዩኒታ የፓርላማ ቡድን ምክትል ፕሬዝዳንት የሆኑት ሚሃኤል ዌባ። ውጤቱ በዚሁ ከተጠናቀቀ የቀድሞ ማርክሳዊ ፓርቲ የሆነውና ሀገሪቱ ከፖርቹጋል ቅኝ አገዛዝ ነጻ ከወጣችበት እንደ አውሮፓውያን አቆጣጠር ከ1975 ጀምሮ በስልጣን ላይ ያለው MPLA ያገኘው ውጤት በእንደ አውሮፓውያን አቆጣጠር 2017 በተደረገው ምርጫ ካስመዘገበው ያነሰ ይሆናል ማለት ነው። እንደ አውሮፓውያን አቆጣጠር በ2017 በተደረገው ምርጫ MPLA ያገኘው ድምጽ 61% ነበር። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ጣቢያ ነው። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ለሶስት ቀናት ጉብኝት አልጄሪያ ገብተዋል። የጉብኝቱ ዓላማ የወደፊት ኢኮኖሚያዊ ግንኙነታቸውን ለማሳደግና በ132 ዓመታት ቅኝ ግዛት ወቅት የተፈጠረውን ቁስል ለማዳን ነው ሲል አሶሲየትድ ፕሬስ ዘግቧል። አሶሲየትድ ፕሬስ በዘገባው እንዳለው የዩክሬኑ ጦርነት አልጄሪያን ወሳኝ ቦታን እንድትይዝ በር ከፍቷል። ሀገሪቱ ለአውሮፓ አህጉር ነዳጅ ላኪ በመሆን ቁልፍ ቦታ ይዛለች። እንደ አውሮፓውያን አቆጣጠር ከ1954 እስከ 1962 ባሉት ዓመታት ውስጥ በአልጄሪያ በነበረው የነጻነት ጦርነት ወቅት የፈረንሳይ ወታደሮች በደሎችና ግድያዎችን መፈጸማቸውን ባለፉት ዓመታት ማክሮን ዕውቅና በመስጠት ከዚህ በፊት ያልታየ እርምጃ ወስደዋል ሲል ኤፒ ዘግቧል። ቢሆንም ፈረንሳይ በጦርነት ወቅት ላደረሰችው በደል ይቅርታ ትጠይቅ ለሚለው የአልጄሪያ ጥያቄ በቂ መልስ አይደለም ተብሏል። ማክሮንና የአልጄሪያው ፕሬዝዳንት አብዱልማጂድ ታቡን በጦርነቱ ወቅት ሕይወታቸውን ያጡ ወታደሮች መታሰቢያን ጎብኝተዋል። ማክሮን ከጦር አዛዣቸው ጋር በመሆን ከፕሬዝዳንት አብዱልማጂድ ጋር የቀጠናውን ሰላምና መረጋጋት በተመለከተ ለሁለተኛ ስብሰባ እንደሚቀመጡ ይጠበቃል። ፈረንሳይ በዚህ ወር መጀመሪያ ላይ ከማሊ ጦሯን አውጥታ አጠናቃለች። ህገወጥ አስተላላፊዎችና እስላማዊ አክራሪዎች ባሉበት ቀጠና ከማሊ፣ ኒጀር እና ሊቢያ ጋር ድንበር ከምትዋሰነው አልጄሪያ ጋር መቀናጀት አስፈላጊ ነው ተብሏል። ቻይና በታይዋን ዙሪያ ያደረገችው ከፍተኛ ወታደራዊ ልምምድ አጋሮቻችንን ዲሞክራሲያዊ ደሴቲቱን ለመጎብኘት ይበልጥ እንዲሹና ወዳጅነታቸውንም እንዲያጠናክሩ አድርጓል ሲሉ የታይዋኑ የውጭ ጉዳይ ሚኒስትር ዮሴፍ ዉ ዛሬ ተናግረዋል ሲል AFP ዘግቧል። የአሜሪካው ምክር ቤት አፈ ጉባኤ ናንሲ ፔሎሲ በታይዋን ያደረጉትን ጉብኝት በመቃወም ቻይና ከፍተኛ ወታደራዊ ልምምድ በታይዋን አቅራቢያና ዙሪያዋ ከሳምንት በፊት አድርጋ ነበር። ይህም ከአስርተ ዓመታት ወዲህ ያልታየ ውጥረትን አንግሷል። በፔሎሲ ጉብኝት ወቅት የአሜሪካ ፖለቲከኞች 3 ጊዜ ደሴቲቱን ጎብኝተዋል። የቴኔሲው ሴናተር ማርሻ ብላክበርን ዛሬ ከታይዋን ፕሬዚደንት ሳይ ኢንግወን ጋር ተገናኝተዋል። ከቻይና በሚመጣ ማስፈራሪያ ምክንያት ወዳጆችን ማፍራት አናቁምም ብለዋል የመጀመሪያው የታይዋን ሴት ፕሬዚዳንት የሆኑት ሳይ ኢንግዋን። ራስ ገዟት ታይዋን እንደ ግዛቷ ከምትቆጥራት ቻይና በሚመጣው የማያቋርጥ ማስፈራሪያ ጋር ትኖራለች። አስፈላጊ ከሆነ አንድ ቀን ደሴቲቱን በኃይል እንደምትቆጣጠር ትዝታለች ቻይና። ለታይዋን ህጋዊ እውቅና ሊሰጥ የሚችል የሚመስል ማንኛውንም የዲፕሎማሲ ርምጃ ቻይና በብርቱ ትቃወማለች። የምዕራቡ ዓለም ባለስልጣናትና ፖለቲከኞች ወደ ታይዋን ለጉብኝት መመጡ ቁጥር ቻይና በብስጭት መልሳለች። የውጭ ጉዳይ ሚኒስትሩ ዮሴፍ ው ቻይና ጡንቻዋን ማሳየቷ ከመትፈልገው ተቃራኒውን ውጤት ያስከተለ ነው፣ ተጨማሪ የተከበሩ ዓለም ያወቃቸው ግለሰቦች ለጉብኝት ወደ ታይዋን ይመጣሉ ብለዋል። ታይዋንን በመጎብኘት ላይ ያሉት አሜሪካዊው ሴናተር ማርሻ ብላክበርን የጉዟቸው ዓላማ የቻይና ዛቻ እንደማያስፈራቸው ለቤጂንግ መልእክት ለማስተላለፍ ነው ብለዋል። በመጨረሻ ማድማጮች የኮቪድ-19 መድኃኒት አምራች የሆነው ሞደርና ተፎካካሪው በሆኑት ፋይዘር እና የጀርመን መድኃኒት አምራች በሆነው ባዮንቴክ ላይ ቴክኖሎጂን ኮርጀው የራሳቸውን መድኃኒት ለመስራት ተጠቅመዋል የሚል ክስ መስርቷል። በአሶሲየትድ ፕሬስ ዘገባ መሰረት ሞደርና ዛሬ እንዳስታወቀው የፋይዘርና የባዮንቴክ የኮቪድ-19 ክትባቶች የተሰሩበት መንገድ ከአመታት በፊት ያስመዘገበው የፈጠራ ባለቤትነትን የሚጋፋ ነው። ሞደርና ክሱን በአሜሪካ ፌደራል ፍርድ ቤትና በጀርመን በሚገኝ ፍርድ ቤት አስገብቷል። የፋይዘር ቃል አቀባይ የክሱ ቅጂ አልደረሰንም በሚል አስተያየት ከመስጠት መቆጠባቸውንም የኤፒ ዘገባ አመልክቷል። ሞደርናም ሆነ ፋይዘር ሰዎችን ከኮሮና በሽታ እንዲከላከሉ የሚያስችላቸውን ክትባቶች የሚሰሩት mRNA የተሰኘውን ቴክኖሎጂ በመጠቀም ነው። የሞደርና ዋና ስራ አስፈጻሚ የሆኑት ስቴፋን ቦንሴል በጽሑፍ በተዘጋጀ መግለጫቸው እንዳሉት ቴክኖሎጂውን መጀመሪያ የፈጠረው ሞደርና መሆኑንና ለዚህም በቢሊዮን የሚቆጠር ዶላር እንዳወጣበት ተናግረዋል። ክብራትና ክብራን ለምሽቱ ያዘጋጀንላችሁ ዜና በዚሁ ተጠናቋል። በኔ በኩል መልካም ምሽት። The Voice of
America. እንግዲህ ወልዴን ለዓለም ዜናዎቹ እናመሰግናለን። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ አርብ ነሐሴ 20/2014 ዓ.ም. ዝግጅታችንን ነው በመከታተል ላይ የምትገኙት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም @voaamharic የፌስቡክ ገጻችን ላይ መከታተል ትችላላችሁ። በተጨማሪም #voaamharic ብላችሁ በትዊተር ገጻችን ላይ ተከተሉ። አሁን ለዕለቱ ወዲያዝ ነው ቀዳሚ ያብይ ርዕስ ዘገባ እንሰዳችሁ። በቀዳሚው የአብይ ርዕስ ዘገባችን ወደ መቀሌ ነው የምንወስዳችሁ። የኢትዮጵያ መንግስት ሲቪሎች ላይ ያነጣጠረ የአየር ጥቃት ፈጽሟል ሲል ህወሓት ከሰሰ። የትግራይ የውጭ ጉዳዮች ቢሮ የተባለው አካል ባወጣው መግለጫ መቀሌ ውስጥ ወታደራዊ ኢላማ በሌለበት የህፃናት መጫወቻ ስፍራና መዋለ ህፃናት ላይ በተፈጸመ ጥቃት ሰላማዊ ሰዎች ተገድለዋል ብሏል። የመቀሌ ሪፖርተራችን ሙልጌታ አጽባሀ የአይደር ሆስፒታል ኃላፊዎችን አነጋግሮ በሰጡት መግለጫ 2 ህጻናትን ጨምሮ 4 ሰላማዊ ሰዎች መገደላቸውን እንደነገሩት ዘግቧል። የኢትዮጵያ መንግስት ግን ሲቪሎች ላይ የተፈጸመ ድብደባ አለመኖሩን ገልጾ ክሱን ማስተባበሉና ኢላማው ወታደራዊ ተቋማት መሆናቸውን መናገሩን አዣንስ ፍራንስ ፕሬስ ዘግቧል። የአየር ጥቃቱ ዘገባ ከመሰማቱ በፊት የኢትዮጵያ መንግስት ኮሚኒኬሽን አገልግሎት ባወጣው መግለጫ መንግስት በትግራይ ክልል የሚገኙ የተመረጡ የህወሓት ወታደራዊ ይዞታዎችን እንደሚመታ ገልጾ ሲቪሎች ወታደራዊ ትጥቆችና ማሰልጠኛዎች ከሚገኙባቸው አካባቢዎች እንዲርቁ መልእክት አስተላልፎ እንደነበር ታውቋል። ሁለቱም አካላት ግጭቱን በማቆም ለሰላም የሚደረጉ ጥረቶችን አጠናክረው እንዲቀጥሉ የሀገር ውስጥ አካላትና ዓለም አቀፉ ማህበረሰብ ተማጽኖ እያሰሙ ሲሆን ሁኔታው እስካሁን የመብረድ አዝማሚያ እንደሌለው ተዘግቧል። ይህ በእንዲህ እንዳለም መቀሌ ከሚገኘው የዓለም የምግብ ፕሮግራም መጋዘን ህወሓት ዘርፎታል የተባለውን 570,000 ሊትር ነዳጅ እንዲመልስ ዓለም አቀፉ የሰብአዊ ድርጅቶች ጥሪ ማቅረባቸውን ቀጥለዋል። ዩናይትድ ስቴትስ የዓለም የልማት ኤጀንሲ የዩኤስኤድ አይዲ ዋና አስተዳዳሪ ሳማንታ ፓወርና የመንግስታቱ ድርጅት የሰብአዊ ጉዳዮች ረዳት ዋና ጸሐፊ የአስቸኳይ ድጋፍ አስተባባሪ ማርቲን ግሪፊትስ አድራጎቱን አውግዘዋል። ይሁን እንጂ ህወሓት ትላንት ባወጣው መግለጫ ነዳጅ አልዘረፍኩም ብሏል። አድማጮች ከተለያዩ አካላት ያጠናቀርነውን መረጃ አካቶ ኬኔዲ አባተ ዝርዝሩን እንደሚከተለው ያቀርበዋል።
የትግራይ የውጭ ጉዳዮች ቢሮ የተባለ አካል ባወጣው መግለጫ ነው ዛሬ ከቀኑ 6 ሰዓት ተኩል አካባቢ በመቀሌ ከተማ ያየር ጥቃት መፈጸሙን ያስታወቀው። ጥቃቱ የተፈጸመው ሰላማዊ ሰዎች ባሉበት አካባቢ ነው በማለትም መንግስትን ወንጅሏል። አክሎም ጥቃቱ የተፈጸመው ወታደራዊ ኢላማ በሌለበት የህፃናት መጫወቻ ስፍራና መዋለ ህፃናት ላይ መሆኑን በመግለጽ ጭምር ነው የመቀሌው መግለጫ መንግስትን የወነጀለው። በጥቃቱ ህፃናትን ጨምሮ የንጹሃን ህይወት ማለፉንና የተለያየ መጠን ጉዳት የደረሰባቸው ሰዎችም መኖራቸውን አመልክቷል። ይሁንና ስለሟቾችና ጉዳት ለደረሰባቸው ሰዎች ቁጥር በመግለጫው የተባለ ነገር የለም። የመቀሌው የቪኦኤ ዘጋቢ ሙሉጌታ ጽብሃ በላከው የጽሁፍ ዘገባ ግን በአየር ጥቃቱ 4 ሰላማዊ ሰዎች መገደላቸውን ገልጿል። የኢንተርኔት አገልግሎት ደካማ በመሆኑ ምክንያት የምስልና የድምጽ ዘገባ መላክ እንዳልቻለ የገለጸው ሙልጌታ በከተማዋ በሚገኝ አንድ የህፃናት መጫወቻ ማዕከልና መኖሪያ ቤቶች በሚገኙበት ስፍራ ተፈጽመዋል ባለው ያየር ድብደባ የ4 ሰላማዊ ሰዎች ህይወት ማለፉን የአይደር ሪፈራል ሆስፒታል መግለጹን ጠቅሷል። ከሟቾቹ መካከል 2 ህፃናት መሆናቸውን የሆስፒታሉ ሜዲካል ዳይሬክተር ዶክተር ክብሮም ገብረስላሴ እንደነገሩትም ነው የዘገበው። በጥቃቱ የቆሰሉ ሌሎች 9 ሰዎች በህክምና ላይ መሆናቸውንም እንዲሁ። ያየር ጥቃቱ መፈጸሙ ከመሰማቱ በፊት የኢትዮጵያ መንግስት ኮሙኒኬሽን አገልግሎት አስቸኳይ መልእክት ሲል ባወጣው መግለጫ መንግስት የተመረጡ የህወሓትን ወታደራዊ አቅሞች ይመታል ብሎ ነበር። የኢትዮጵያ መንግስት እስካሁን ድረስ ለሰላም በሩን ክፍት አድርጎ ሲጠባበቅ መቆየቱን የገለጸው የመንግስት ኮሙኒኬሽን አገልግሎት ጁንታው ሲል የገለጸው የህወሓት ኃይል ጥቃቱን ቀጥሎበታል ሲል ከሷል። በመሆኑም መንግስት ለህወሓት ጸረ ሰላም እብሪት ምንጭ የሆኑ ያላቸውን ወታደራዊ አቅሞች ኢላማ ያደረገ እርምጃ እንደሚወስድ በመግለጫው አመልክቷል። በትግራይ የሚኖሩ ዜጎች በተለይም ወታደራዊ መሳሪያዎችና ማሰልጠኛዎች ካሉባቸው አካባቢዎች ራሳቸውን እንዲያርቁ መክሯል። የሰላማዊ ሰዎችን ህይወት የቀጠፈ ያየር ጥቃት በመቀሌ ተፈጽሟል በሚል ለቀረበው ውንጀላ ግን የዘገባ እስከተጠናቀረበት አድረስ በኢትዮጵያ መንግስት በኩል የተሰጠ ቀጥተኛ ምላሽ የለም። በዚህ ጉዳይ ላይ ከመንግስት ምላሽ ለማግኘት ያደረግነው ሙከራም ለጊዜው አልተሳካም። የመንግስት ኮሙኒኬሽን አገልግሎት በዛሬው መግለጫው የፌደራል መንግስት ያለ ቅድመ ሁኔታ ለመነጋገር የገለጸው ዝግጁነት እንደተጠበቀ መሆኑንም ነው ያሳወቀው። ሁለቱም ወገኖች የተኩስ ማቆም ስምምነቱን በማፍረስና ጦርነቱን በመቀስቀስ መወነጃጀላቸውንም እንደቀጠሉ ነው። የዛሬውን ያየር ጥቃት በማስመልከት የትግራይ ክልል የውጭ ጉዳይ ቢሮ የተባለው አካል ባወጣው መግለጫም ተጽዕኖ መፍጠር የሚችሉ የዓለም አቀፉ ማህበረሰብ አካላት በኢትዮጵያ መንግስት ላይ እርምጃ መውሰድ አለመቻላቸውን በመግለጽ ኮንኗል። ሁለቱም አካላት ግጭቱን በማቆም ለሰላም የሚያደርጉትን ጥረት አጠናክረው እንዲቀጥሉ ዓለም አቀፉ ማህበረሰብ ተማጽኖውን እያቀረበ ባለበት በአሁን ወቅት ታዲያ ሁኔታዎች እየተባባሱ በመሄድ ላይ ያሉ ይመስላሉ። ይህ የዓለም አቀፉ ማህበረሰብ ጥሪ መሬት ላይ ያለውን ሐቅ ያላገናዘበ እንደሆነ የኢትዮጵያ ውጭ ጉዳይ ሚኒስቴር ትናንት ምሽት ባወጣው መግለጫ አስታውቋል። ግጭቱን አቁሙ በሚል ለሁለቱም ወገኖች ተመሳሳይ ጥሪ ማቅረብ ከእውነታው ጋር የሚቃረንና ህወሓትን የበለጠ የሚያበረታታ ነው ብሏል ሚኒስቴሩ በመግለጫው። የውጭ ጉዳይ ሚኒስቴር ለጦርነቱ መቀስቀስና ይህንን ተከትሎ ለሚመጣው መዘዝ ሙሉ በሙሉ ኃላፊነቱን መውሰድ ያለበት ህወሓት መሆኑን ማስገንዝቧል። ሁለቱ ወገኖች በሚል በዓለም አቀፉ ማህበረሰብ የሚቀርበውን የግጭት ማቆም ጥሪ ፍርደ ገምድል ሲል የፈረጀው የመንግስት ኮሙኒኬሽን አገልግሎትም ይልቁንም ዓለም አቀፉ ማህበረሰብ መንግስት ወደ ያዘው የሰላም አማራጭ ህወሓት እንዲመጣ ግፊት ያድርግ ሲል ጠይቋል። ግጭቱን በሰላማዊ መንገድ ለመፍታት የኢትዮጵያ መንግስት አሁንም ቁርጠኛ እንደሆነም ገልጿል። ይሁን እንጂ በተቃራኒው የሰላም አማራጮችን ወደ ጎን በመተው ጦርነቱን ቀስቅሷል በሚል ህወሓት የኢትዮጵያን መንግስት በተደጋጋሚ በመወንጀል ላይ ነው የሚገኘው። ይህ በእንዲህ እንዳለ በመቀሌ ከሚገኘው የዓለም ምግብ ፕሮግራም መጋዘን ህወሓት ዘርፎታል የተባለውን 570,000 ሊትር ነዳጅ እንዲመልስ ዓለም አቀፍ የሰብአዊ ድርጅቶች ጥሪ ማቅረባቸውን ቀጥለዋል። ከነዚህ መካከል የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት USAID ዋና አስተዳዳሪ ሳማንታ ፓወር ድርጊቱን በማውገዝ በትዊተር አድራሻቸው ባሰፈሩት ጽሑፍ USAID ለዓለም ምግብ ፕሮግራም ስራ የሚውለውን ከ150,000 ጋሎን በላይ ነዳጅ ህወሓት መዝረፉንና በእርዳታ ሰራተኞች ላይ ያደረሰውን እንግልት በጽኑ ያወግዛል ነው ያሉት። አክለውም ሰላማዊ ኢትዮጵያውያን ዜጎችን ለመመገብ የሚደረገውን ጥረት ማደናቀፍ የከፋ ጭካኔ ነው ሲሉ የኮነኑት ዋና አስተዳዳሪዋ ህወሓት ነዳጁን እንዲመልስና ሰብአዊ ተግባራትን እንዲያከብር እንጠይቃለን ብለዋል። ሌላው ድርጊቱን ያወገዙት የተባበሩት መንግስታት መንግስታት ድርጅት የሰብአዊ ጉዳዮች ረዳት ዋና ጸሐፊና ያስቸኳይ ድጋፍ አስተባባሪ ማርቲን ግሪፊትስ በትግራይ ክልል መቀሌ ከሚገኘው የዓለም ምግብ ፕሮግራም መጋዘን ውስጥ የነዳጅ ታንከሮች በኃይል መወሰዳቸውን ሲሰሙ እንደተረበሹ ገልጸዋል። በኃይል የተወሰደው 570,000 ሊትር ነዳጅ የተባበሩት መንግስታትና አጋሮቹ ረዳታ ለሚያስፈልጋቸው ሰዎች ሰብአዊ አቅርቦቶችን ለማድረስ የሚገለገሉበት እንደነበር ጠቅሰው ያለዚህ ነዳጅ ሰዎች ያለምግብ ያለመድኃኒትና ሌሎች አስፈላጊ ነገሮችንም ሳያገኙ ይቀራሉ ብለዋል። የተመጣጠነ ምግብ እጥረትና የምግብ ዋስትና ችግር እየጨመረ ባለበት በዚህ ወቅት መዘዙ አስከፊ ሊሆን ይችላል በማለትም ዝርፊያው ነው ግዘዋል። ወንጀላው ሐሰት መሆኑን በመግለጽ የትግራይ ባለስልጣናት ትናንት በሰጡት ምላሽ የዓለም ምግብ ፕሮግራም ዋና ዳይሬክተር ዴቪድ ቢስሊ የትግራይ መንግስት የድርጅቱን የነዳጅ ታንከሮች ሰርቋል በሚል ያወጡት ክስ እንዳሳሰባቸው ገልጸዋል። የትግራይ የውጭ ጉዳዮች ቢሮ የተባለው አካል ትናንት ምሽት ባወጣው የመልስ መግለጫ የትግራይ መንግስት የነዳጅ ታንከሮችን አልሰረቀም ያለ ሲሆን እንዲያውም ለዓለም ምግብ ፕሮግራም 600,000 ሊትር ነዳጅ በብድር መልክ ሰጥቷል ብሏል። መግለጫው የትግራይ መንግስት በእጁ ያለውን ውስን ነዳጅ በብድር እንዲሰጥና በአይነት እንዲከፈለው አይጠይቅም ተብሎ አይጠበቅም ሲልም አክሏል። ይሁን እንጂ ህወሓት ይህን መግለጫ ካወጣ በኋላም ቢሆን የተለያዩ አካላት ተፈጽሟል የተባለውን የነዳጅ ዝርፊያ ማውገዛቸውን ቀጥለዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ከዚሁ ዘገባ ጋር በተያያዘ ሶስተኛ ቀኑን በያዘው በሰሜን ኢትዮጵያ ጦርነት በቆቦ ከተማና አካባቢው የሚኖሩ የህብረተሰብ ክፍሎች በስጋት ውስጥ እንደሚገኙ ለአሜሪካ ድምጽ ገልጸዋል። መስፍን አራጌ ነው ዘገባውን ያጠናቀረው፣ እንደሚከተለው ይቀርባል።
ለአሜሪካ ድምጽ አስተያየታቸውን የሰጡ የቆቦ ከተማ ነዋሪ ለሊቱን በተሰራጨ የሐሰት መረጃ ሳቢያ በነዋሪው ዘንድ አለመረጋጋት ተፈጥሮ ነበር ይላሉ።
ባንክ ምንም ተዘግቷል። ተወሰነ መደናገር ነገር ዝም ብሎ ነበረ። እሱም በጸጥታው ኃይል ተረጋግቶ ህዝቡ አሁን ደህና ነው ያለው። ከባንክ መዘጋትና መንገድ ደግሞ ወዲያ ወዲህ ተዘግቷል።
ከተማ ውስጥ ያሉት ሱቅ፣ ምግብ ቤቶች እና ሌሎች መሰረታዊ አገልግሎት የሚሰጡ
እነሱ ደህና ናቸው አሉ፣ ይሰራሉ። ያው ሌሊት ላይ ነው በጣም የማደናገር ስራው ተሰርቶ የነበረው።
ምንድን ነው ማደናገር ሲባል?
ገቡ፣ ቆቦን ተቆጣጠሩት ምናምን የሚል ነው። ግን እስካሁን ቆቦ አካባቢ ምንም እንትን የለም። የሚገርም ያ ድምፅም ራሱ ብዙ እየተሰማ አይደለም።
የጦር መሳሪያ አሁን በህዝቡ ላይ የሚስተዋለው ስሜት እንዴት ነው?
ያው አሁን ስሜቱ ትንሽ ያው ሌሊት በተፈጠረው ጉዳይ አሁን መንግስትም ይህን የሚል ትዕዛዝ ስላልሰጠ የመደናገር ነገር ነው አሁን ህዝቡ ላይ ባብዛኛው።
በሌላ በኩል የተቀሰቀሰው ጦርነትና በቅርብ ርቀት የሚሰማው የከባድ መሳሪያ ድምጽ ተጠናክሮ በመቀጠሉ አካባቢያቸውን ለቀው በእግራቸው ወደ ሌሎች አካባቢ ለመሄድ ጉዞ መጀመራቸውን ለአሜሪካ ድምጽ ጠቁመዋል።
አካባቢ ትንሽ ከበድ ይላል ማለት ይሄ ያው እስካሁን እዚህ እኛ አካባቢ አልገቡም ገና ወደዛ ነው ግን ህዝቡ እየወጣ ነው።
ወዴት?
ወደዚህ ወደ ወልዲያ የሚል የሚለው
ተኩስ ምናምን ይሰማል።
አዎ ከባድ መሳሪያ። ዛሬ አራተኛ ቀን መሰለኝ።
የት አካባቢ ነው ውጊያ ያለው?
ከቆቦ ይርቃል ነው ማለት ነው። ግን የሆነ ማለት በሁለቱ አቅጣጫ ስለሆነ በቆቦ ወደ ላይና በቆቦ ወርታች ስለሆነ መሀል ላይ በጣም ያስፈራን። ቆቦ ከወደ ላይ መጥተዋል ብለዋል፣ ከወርታችም እንደዛ ነው። እና ደግሞ እኛ አሁን ከባድ መሳሪያ ወደዛ የሚተኮሳን ወደዚህ የሚተኮሳን ሁለቱም የሚተኩሰው የዲስቃው ድምጽ እና የሱ የከባዱ ነው የሚሰማው።
በእግራቸው ነው የሚሄዱት?
አዎ በእግር ነው። መኪናም የለ ጉዞ የጀመርን ነው።
በአንጻሩ ከሰዓት በኋላ ያናገርኳቸው የቆቦ ከተማ አስተያየት ሰጪ ከከተማው መውጣት ባለመቻላቸው በስጋት ውስጥ እንደሚገኙ ተናግረዋል።
አሁን የተለየ ነገር የለም። ዞሮ ዞሮ ያው በዙሪያው አለ ተኩስ ነው። ዙሪያውን መውጣትም ስለማይቻል ያው ከተማ ውስጥ ቁጭ ብለናል። ግን አይወጣም ብለው አግደዋል።
አገልግሎቶች አሉ፣ ለምሳሌ ምግብ ቤት፣ የመንግስት መስሪያ ቤት
የለም። ሁሉም ዝግብግት ብሏል። ዝም ብሎ
ይህ በእንዲህ እንዳለ ራያ ቆቦ ወረዳን ከወልዲያ የሚያገናኘው የአልውሃ ድልድይ በክረምቱ ጎርፍ ምክንያት መደርመሱንና አገልግሎት መስጠት ማቆሙን የአሜሪካ ድምጽ የመረጃ ምንጮች ጠቁመዋል። ከቀናት በፊት ድልድዩ ተሽከርካሪዎችን ባያሻግርም ከድልድይ ወዲህ ማዶና ወዲያ ማዶ ተሽከርካሪዎች ይቆሙና ተሳፋሪዎች በእግራቸው በድልድዩ አቋርጠው ወደ ወልዲያ አሊያም ወደ ቆቦ ይጓጓዙ ነበር። የድልድዩ መደርመስ በእግር የሚደረገውን ሽግግር ያስተጓጎለው ሲሆን ጦርነቱን ስጋት ወደ ወልዲያ የሚሄዱ ሰዎች ባሉበት እንዲቆዩ እንዳደረጋቸውም ተሰምቷል። በድልድዩ ስር ያለውን ወንዝ ለማቋረጥ ሞክረው ሁለት ሰዎች በጎርፍ ተወስደው ህይወታቸው አልፏል ሲሉም የመረጃ ምንጮቹ ጠቁመዋል። በሌላ በኩል የህወሓት ኃይሎች በአፋር ያለው በኩል በሰነዘሩት በከባድ መሳሪያ የታገዘ ወታደራዊ ጥቃት በአካባቢው ነዋሪዎች ላይ ጉዳት መድረሱንና በርካቶች በያሉ አካባቢ በሚገኘው የህክምና ጣቢያ ህክምና እየተሰጣቸው መሆኑ ተገልጿል። ከባድ ጉዳት ከደረሰባቸው ውስጥ ትናንት ወደ ዱብቲ ጠቅላላ ሆስፒታል መጥተው በህክምና የተረዱ መኖራቸውን የሆስፒታሉ ስራ አስኪያጅ ዶክተር ሁሴን አደም ለአሜሪካ ድምጽ ተናግረዋል።
ጦርነቱ ያው ሁሉም እንደሰማው እንደገና ተነስቶ ዜጎች እኛ ጋር ብሶ ከረጅም ርቀት በሚተኮስ ትልቅ መሳሪያ የተጎዱ የተወሰኑ ቁስለኞች መጥተዋል። እኛ ጋር አብዛኞቹ ቁስለኞቹን ስናያቸው ሲቪሊያኖች ናቸው እኛ ጋር የመጡት እና ለጊዜው የተደረገ ያለው እዛው በአቅራቢያ ሕክምና የሚፈልጉ ዜጎች እዛው በቅርብ አገልግሎት እያገኙ ነው። ከዛ የባሰ ደግሞ ከነሱ በላይ የሆነውን ወደዚህ ወደኛ ሆስፒታል እየላኩ ይገኛሉ። ያው ጉዳታቸው ከሰው ሰው ይለያያል። እዚህ ለመድረስ እድለኛ የነበሩት ግን ሕክምና እያገኙ ነው። ለጊዜው እዚህ ከመጡ በኋላም ሕይወት ያለፈ አልነበረም እስካሁን ድረስ። እንግዲህ የመጥፎውን ላይ ያዘለች እስካሁን ድረስ ወደ 13 የሚሆን በዚህ በጦርነቱ የተጎዱ ዜጎች እኛ ጋር መጥተዋል።
በህክምና አገልግሎት እየተረዱ ካሉት ውስጥ ሁለት ልጃቸውን ያጡ እናት እንደሚገኙበትም ዶክተር ሁሴን አክለው ገልጸዋል።
አንድ እናት አለች፣ ሁለት ህጻናት የሞቱባት ከረጅም ርቀት በተተኮሰ በትልቅ መሳሪያ ቤቷ ውስጥ ባሉበት ሰዓት ተመተው ሁለት ህጻኖቿን እዛው ነው ያጣቸው። እሷ መታለች፣ እሷ ህክምና አገልግሎት እያገኝ ትገኛለች። ግን እስካሁን ድረስ እኛ ጋር የደረሱ ያው ከፍተኛ ጉዳት የደረሰባቸውና የተሻለ ህክምና ማግኘት አለባቸው ተብሎ የታስቡ ወደ 13 የሚሆኑ እኛ ጋር መጥተው እየታከሙ ይገኛሉ።
ዛሬ የመንግስት ኮሚኒኬሽን አገልግሎት በጦርነቱ ዙሪያ መግለጫ አውጥቷል። የመከላከያ ሰራዊት ይዞ በቆየባቸው ቦታዎች ላይ አሁንም ህወሓት ጥቃት እየፈጸመ መሆኑን አስፍሯል። የመከላከያ ኃይሉም የመንግስትን የሰላም አማራጭ በመያዝ በጥንቃቄ በመከላከል ላይ መሆኑን አክሎ ገልጿል። ከቀናት በፊት የትግራይ ወታደራዊ ኮማንድ ጠላት ሲል የገለጻቸው የአማራ ልዩ ኃይል ክፍለ ጦሮች፣ የወሎ ፋኖና ሚሊሻዎች ከመከላከያ የተለያዩ እግረኛ ዞችና ሜካናይዝድ ክፍለ ጦሮች ጋር በመሆን ነሐሴ 18 ቀን 2014 ዓ.ም ጥቃት እንደጀመሩበት ገልጾ ነበር። በአንጻሩ ጦርነቱን የቀሰቀሰው ህወሓት ነው ሲል የኢትዮጵያ መንግስት ይከሳል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የአርብ ምሽት ዝግጅታችንን ነው። የሰማችሁት የዕለቱን አብይ ርዕስ ዘገባችንን ነበር። የትንታኔው መጽሔት ይቀጥላል። የትንታኔው መጽሔት ዝግጅትም ከዚሁ ከሰሜን ኢትዮጵያ ጦርነት ጋር የተያያዘ ነው። ያገረሸው የሰሜኑ ጦርነት በሰላም እንዲፈታ ዛሬ ለጋዜጠኞች መግለጫ የሰጡት ሶስት ተቃዋሚ ፖለቲካ ፓርቲዎች ዳግም ጥሪ ያቀረቡ በአዲስ አበባና በኦሮሚያ ክልል ወሰን መካከል ጉዳይ ላይ ሀሳባቸውን ለመስጠት በጠሩት ጋዜጣዊ መግለጫ ላይ በጋራ የተናገሩት የእናት ፓርቲ፣ የመኢአድና የኢህአፓ ተወካዮች መንግስትና ህወሓት ችግሩን ለመፍታት ያሉትን የሰላም አማራጮች ሁሉ እንዲጠቀሙ ጥሪ አቅርበዋል። በመግለጫው ላይ የተገኘው ዘጋቢያችን ገብረ ሚካኤል ገብረ መድን እንደሚከተለው ይዞታል።
የእናት ፓርቲ፣ የመኢአድና የኢህአፓ ተወካዮች መግለጫ ለመስጠት ጋዜጠኞችን የጠሩት ሰሞኑን ይፋ በተደረገው የአዲስ አበባና የኦሮሚያ ወሰን ጉዳይ ቢሆንም ያገረሸውን የሰሜን ጦርነት አስመልክቶ አቋማቸውን እንዲናገሩ በጋዜጠኞች ተጠይቀው ነበር። ችግሩ መፈታት ያለበት በሰላም ብቻ ነው ብለዋል።
በሰሜኑ የአገሪቱ ክፍል የታየው ሰሞኑን የሚሰማው የጦርነት አታሞ በእውነት ለኢትዮጵያ ይገባታል ወይ ብለንም እናስባለን። ኢትዮጵያ ከበቂ በላይ ችግሮች አሉባት። ጦርነት ሲጀመርበት ደግሞ ምን ሊሆን እንደሚችልም ሁላችንም እንረዳዋለን። የሰሜንና የደቡብ የሚለው ጦርነት ሳይሆን የትግራይ ህዝባችን ነው። በሁለቱ መካከል የሚደረገው ወይም ደግሞ በዛኛው ወገንና በዚኛው ወገን የሚካሄደው ጦርነት የህዝብን ህይወት ነው የሚቀጥፈው። የንብረት መውደም ብቻ አይደለም፣ ውድ የሰው ህይወት ነው የሚቀጥፈው ያለው። ጦርነቱ እንዳይቀጥል ካላቆም ነው አሁንም ችግሩ ይበረታብናልና ፓርቲዎች መንግስትንም የምንመክረው ነገር የሰላሙን መንገድ የሰላሙን ጎዳና እስከ መጨረሻው ድረስ መሄድ አለብን። እስከ መጨረሻው ድረስ የሰላሙ መንገድ እንዲጠናቀቅም በሰላም ችግራችን ለመፍታት መንግስትንም የዓለምንም ማህበረሰብ ኢትዮጵያውያንን የትግራይ ተወላጆችንም የትግራይንም ህዝብ አደራ እንላለን።
ጦርነቱ ቆሟል በተባለበት ጊዜም ቢሆን በሁለቱም በኩል የፕሮፓጋንዳ ጦርነት ተጋግሎ እንደነበር የፓርቲዎቹ ተጠሪዎች አስታውሰዋል።
ጦርነቱ እንደኛ እምነት ከተጀመረ የቆመበት ጊዜ የለም። ጦርነቱ እንደቀጠለ ነው ያለው። ምናልባት የአውደ ውጊያ ውሎች የተወሰነ የጥይት ድምፅና ሞት ቀንሶ ጋፕ ብሎ ቆይቶ ሊሆን ይችላል። ነገር ግን ጦርነቱ በአቅም መዳከም ምክንያት ከመንግስትም ከወዲያኛውም ወገን ያለው ኃይል ሲያደርግ የነበረው መልሶ መቋቋም ነው። በሰው ኃይልና በትጥቅ ሲጠናከርና የሰው ኃይል ሲያሰለጥን የነበረበት ጊዜ ነበር በመሀል የነበረው እንጂ ጦርነቱ አልቆም። ከፍተኛ የሆነ የፕሮፓጋንዳ ጦርነት ነበረ። ጦርነቱ እንዳይደረግ የምንችለውን በመግለጫም በደብዳቤም የምንችለውን አድርገን ነበር፣ ግን አልሆነ። ይሁንና ጦርነቱ ተጀምሯል። አሁንም እንዲፈታ የምንፈልገው በተቻለ መጠን በሰላም ቢፈታ የሁላችንም ፍላጎት ነው የሚሆነው።
በኢትዮጵያ መንግስትና በህወሓት መካከል የተጀመረው የሰላም ውይይት አካታች አልነበረም ያሉት የፓርቲዎቹ ተወካዮች የሚመለከታቸውን ሁሉ እንዲያሳትፍ ሲወተውቱ እንደነበረ ገልጿል። አሁንም የሚያዋጣው ውይይት ብቻ ነው ብለዋል።
ድርድሩ እንዲካሄድ እኛ መንግስትንም ስንገፋን የቆየነው በመግለጫዎቻችንም ጭምር። ግን ድርድሩ የተሄደበት መንገድ የራሱ የሆነ ደግሞ ችግር እንዳለበትም እናምናለን። ገዢው ፓርቲ ብቻ መደራደር አለበት የሚል እምነት የለንም እኛ በአቋም ደረጃ። በዛ በኩል ያለውም ህወሓት መደራደር እንደሌለበት ሁሉ ብቻው ህወሓት ብቻ ሳይሆን መደራደር ያለበት የትግራይን ህዝብ ሊወክሉ የሚችሉ የፖለቲካ ፓርቲዎችም ሲቪክ ተቋማትም ምሁራንም መሳተፍ እንዳለባቸው ሁሉ፣ በዚህኛውም በኩል ደግሞ የፌዴራል መንግስቱ ብቻ ወይም ብልጽግና ብቻ ሳይሆን መደራደር ያለበት ትክክለኛ ኢንትረስት ያላቸው የህዝብን ጥቅም ሊያስጠብቁ የሚችሉ ወገኖች ሁሉ መሳተፍ አለባቸው የሚል ግልጽ አቋማችንን ተናግረናል። አሁንም ቢሆን ይሄኛውን አማራጭ ተጠቅመው ነገሮች የሚቋጩበት መንገድ ካለ ይህን አማራጭ መጠቀም ብቸኛው አማራጭ ነው።
ለውጊያው ማገርሸት የኢትዮጵያ መንግስትና ህወሓት እርስ በራሳቸው ሲወነጃጀሉ ይሰማሉ። የተባበሩት መንግስታት ድርጅት፣ ዩናይትድ ስቴትስ፣ የአፍሪካ ህብረት፣ የአውሮፓ ህብረትና ኢጋድ የጦርነቱ መቀስቀስ እንዳሳሰባቸው ገልጸዋል። የኢትዮጵያ መንግስትና ህወሓት ጦርነቱን አቁመው እንዲወያዩም ጠይቋል። የፓርቲዎቹ ተጠሪዎች በአዲስ አበባና በኦሮሚያ ወሰን ጉዳይ ላይ የሰጡት መግለጫ ከነገ በስቲያ እሁድ ከሌሎች አስተያየቶችና ትንታኔዎች ጋር ይቀርባል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
ዘጋቢዎቻችንን እናመሰግናለን። አድማጮች፣ በተጨማሪም የዚህ ጦርነት መቀስቀስ በሰላማዊ ሰዎች ላይ ከዚህ ቀደም በነበረው ጦርነት የደረሰው ጉዳት ዳግም እንዳይመጣ የሰጉ የሰብአዊ መብት ባለሙያዎችን አነጋግረናል። በነገው ምሽት ዝግጅታችን በስፋት ይቀርባል። ከዚያ ልትከታተሉ ትችላላችሁ። አሁን ወደሚቀጥለው ዘገባ እናልፋለን። ወደ ሲዳማ ክልል ነው የምንሄደው። ሲዳማ ክልል የየራሳቸው ምክር ቤቶች በሌላቸውና ቁጥራቸው ከሰባት የማይበልጡ ኃላፊዎች በሚሾምላቸው አራት ዞኖች እንደሚደራጅ ተገልጿል። የክልሉ ምክር ቤት መደበኛ ጉባኤውን እያካሄደ ሲሆን ቪኦኤ ያነጋገራቸው የምክር ቤቱ አባላት የዞኖችን መዋቅሮች መዘርጋት የሕዝቡን ኢኮኖሚያዊና ማህበራዊ ችግሮች ለማቃለል የሚደረጉ ጥረቶችን እንደሚያግዝ ተናግረዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ ዘገባ አለው።
ሲዳማ የዞን አደረጃጀት ከተለመደው የዞን አደረጃጀት የተለየ መሆኑን የክልሉ ምክር ቤት አፈ ጉባኤም ወይዘሮ ፋንታ የከበደ ገልጿል።
ሲዳማ ክልል ከሆነ 2 ዓመት አስቆጥሯል። በዚህ ጊዜ ውስጥ እንግዲህ አደረጃጀት የለንም። አደረጃጀት ባለማደራጀታችን ተጠቃሚዎች ነን። ለምንድን ነው? ለህዝቡ ልማት ጥያቄ ጠይቆን ነበር። ይህንን አደረጃጀት በማደራጀታችን የሚወጡ ወጪዎችን ወደ ልማት አዙረን በ2 ዓመት ውስጥ ትልቅ የሚባል የህዝቡን ጥያቄ ሙሉ በሙሉ ባይጨርስም የህዝቡን ጥያቄ 50% አሳክቷል በሚል ደረጃ ጥያቄዎቻቸውን የመለስንበት ሂደት አለ። አሁን ግን አደረጃጀት ያስፈልገናል ብሎ የህዝቡን ጥያቄ መሰረት በማድረግ በህገ መንግስቱም ውስጥ ያለ ስለሆነ አራት ዞኖች ያው እንዲደራጁ ተብሏል። አራት ዞን ምክር ቤት የሌለው እንግዲህ እንደ ክላስተር ወረዳዎችን ጠርንፎ የሚመራ ዞን ነው። ስለዚህ እነዚህ ዞኖች ሲመሰረቱ ህዝቡ የመልካም አስተዳደር ችግሮቻቸውን ወደዚህ ወደ ክልል የሚመጡትን ትተው እዛው ችግሮቻቸውን ይፈታሉ፣ ልማቱም የተፋጠነ ያገኛሉ ብለን ነው የምናስበው።
የዞኖቹ አወቃቀር በባለሙያዎች ጥናት የተደረገበት መሆኑንም ወይዘሮ ፋንታዬ ተናግሯል።
አንድ ዞን ላይ እንግዲህ ክላስተሮች ናቸው እንትን ነው በአስተዳደራዊ ማህበራዊ ኢኮኖሚያዊ ተብሎ ክላስተሮች አሉት። ወደ 7 ከ10 እስከ 7 ያሉ አመራሮች ይኖሩታል ብለን እንምናሉ። ባለሙያዎች ይኖሩታል፣ ግን ትንሽ ናት፣ አቅም ብዙ የሌላት ያው እንደ ክላስተር ሌላውን ወረዳዎችንና ክልልን ለማገናኘት የሚፈጠር እንጂ ትልቅ ሆኖ ምክር ቤት ኖሮት የሚሄድ ዞን እንዳይደለ በዚህም ለማሳወቅ ነው የምፈልገው። እና እንደ ክላስተር ብቻ ስለሆነች ያንን ደግሞ ተጠቅመን ቀጣይ ደግሞ ኢኮኖሚያችን ከሰፋ የህብረተሰቡ ፍላጎችም ከጨመሩ ህገ መንግስቱን አሻሽለን ማዘጋጀት እንደምንችልም ለወደፊት እናስባለን። አሁን ግን ባለው በአቅማችን ይችን አራት ክላስተሯን ይዘን ብንሰራ ውጤታማ እንሆናለን ብለን ምክር ቤቱ በዚህ ተስማምቶ ለማጽደቅ እየሄድን ያለ ነው።
የክልሉ ምክር ቤት አባል የሆኑት ወይዘሮ በየነች ቦጋለም አዲሱ አደረጃጀት ይሰጣል ስለሚሏቸውም ጥቅሞች ተናግሯል።
አንደኛው በጀት ይቀንሳል። እዛው ወረዳዎች አካባቢ ወዲያው ያው አራት ዞን ነው ዛሬ የሚደራጀው። ከአራቱ ዞን ቅርብ ካሉ ወረዳዎች ጋር ነው የሚደራጀውና ይሄ ምንድነው? አንደኛ በጀት አጠቃቀማችን ላይም እነዚህ በ በጀት አጠቃቀሙ ላይም ትንሽ ፋይዳ አለው። ለትራንስፖርቴሽንም ይጠቅማል። ትራንስፖርቴሽን ብዙ ሳይወጣ ወጪ ሳይወጣ እዛችው ብዙ ነገር የሚሰራበት ነው። ከቅርበት ደግሞ ህዝቡ የሚፈልገው ምንድን ነው? ከህዝቡ ጋር ደግሞ በአጠገብ ለአጠገብ ሆኖ ለመስራትም ጭምር ብዙ ፋይዳ ያለው ጉዳይ ነው ማለት ነው።
ያነጋገርኳቸው ዮም በጭልቆም እንዴ ብሏል።
መዋቅር ያስፈልገው ክልሉ ሲሰራ የቀረውን ሶን መዋቅሮች ሲኖሩ ታች የቀሩትን መሰረተ ልማቶች ውሃ፣ ትምህርት፣ መንገድ፣ ጤና የተመሳሰሉ ያ ጉስ ስራ ስላለ ይህንን ሰውን መዋቅር ያን ይመለሳል። ስራ እድልም ይፈጥራል። ብዙ ወጣቶች ስራ ያገኛል። ብዙ ተማሪ ትምህርት ጨርሶ ተቀመጡ አሉ። እንደ ስዳማ ቆዳ ስፋት በተነሳ ብዙ የሚባል ስራ ትስራሉ። ያን ሁሉ ይሸፈናል የሚል ታስቦም ነው።
አስተዳደሩ በሚዋቅርበት ወቅት ለብልሹ አሰራር በማያጋልጥ መንገድ ግልጽና ፍትሃዊ አሰራርን እንዲከተል ማድረግ እንደሚያስፈልግ እንዲሁም ለዞኖቹ ባለስልጣናት ሲሾሙ አሰራሩ ከጎሰኝነት አስተሳሰብ የጸዳ እንዲሆንና ለጉቦ እንዳያጋልጥ ጥንቃቄ እንዲደረግ በሐዋሳ ዩኒቨርሲቲ የገንዘብ ድጋፍ በግል በዞኑ አደረጃጀት ዙሪያ ጥናት ያደረጉት የህግና የዓለም አቀፍ ግንኙነት መምህሩ ዮሐናን ይወካሙ መክረዋል። የክልሉ ምክር ቤት ጉባኤም የ2015 ዓ.ም በጀትና የሲቪክ ማህበራት አዋጅን ጨምሮ 9 በሚሆኑ አዋጆች ላይም እንደሚመክር ተገልጿል። ለአሜሪካ ድምፅ ራዲዮም ዮናታን ዘብዲዮስ ሐዋሳም።
ወደ ተከታዩ ዘገባ እንወሰዳችሁ። ወደ ኦሮሚያ ክልል ነው የምናልፈው። በኦሮሚያ ክልል የወባ በሽታ እያሻቀበ መምጣቱን የክልሉ ጤና ቢሮ አስታውቋል። የአሜሪካ ድምጽ ያነጋገራቸው ነዋሪዎችም በከተማው በሽታው መስፋፋቱን ይገልጻሉ። ፀሐይ ዳምጠው ዝርዝር አላት።
በኦሮሚያ ክልል ላለፉት ዓመታት በከፍተኛ ቁጥር ማለትም 83% ቀንሶ የነበረው የወባ በሽታ ስርጭት በ2014 በ20% ከፍ ማለቱን ነው የክልሉ ጤና ቢሮ የገለጸው። በ2014 ከጥር ወር ወዲህ በፍጥነት እየጨመረ የመጣው የወባ በሽታ ስርጭትን በማባባስ እንደ መንስኤ የተጠኑትን ጉዳዮች የኦሮሚያ ክልል ጤና ቢሮ ምክትል ኃላፊ አቶ አበራ ቦቶሬ ጉዲሳ ለአሜሪካ ድምጽ አብራርተዋል።
ቦታ ይጆረነቶ ከንበልነ ዲቤ ካናቲ አደባብነ ቶኮፋን እክሰሳት ረት ኢንቫይሮንመንታል ማናጅመንት ረት አዋልገኛ ደገና አከከይሳ ትረት አደባብነ ድራ።
ለዚህ በሽታ መስፋፋት ዋነኛው መንስኤ ነው ብለን የለየነው አንደኛ የቅድመ መከላከል ስራ ላይ ህብረተሰባችን ተዘናግቷል። የአከባቢ ጥበቃ ላይ ሊሰራ የሚገቡ ነገሮች ትኩረት አለመስጠት ነው። ሌላኛው በሽታው እንዳይከሰት የሚከላከሉ እንደና አጎበርና ጸረ ወባ ትንኝ ኬሚካል አቅርቦትም አልነበረም። በክልላችን አጎበር የተሰራጨው ከ3 ዓመት በፊት ነው። የአጎበር በየ3 ዓመቱ ነበር መቀየር የነበረበት። ነገር ግን የአጎበር ስርጭት እንደ ሀገር እጥረት ስለነበረ ማዳረስ አልተቻለም። የጸረ ወባ ኬሚካልም በዓለም ደረጃ እጥረት ስለነበረ ወደ ሀገራችንም በግዢ ገብቶ ነበር። ነገር ግን አልተዳረሰም።
አቶ አላሙዲን ዜኑ የጅማ ከተማ ነዋሪ መሆናቸውን ጠቅሞ በከተማዋ በወባ እየተያዙ ያሉ ሰዎች ቁጥር ከወትሮ በርከት ማለቱን ገልጸዋል።
አብዛኛው የአካባቢ ሰው የሰፈር ሰው ሲታመም ይህ መድኃኒቱን አግኝተው እየመጣ ነው ያለው። ከወረዶች አካባቢ የሚመጡ ሰዎች ይዘው ጅማ አካባቢ ሆነ ደግሞ ወደ ገጠር ትንሽ ወደ ራቅ ያለ አካባቢ የሚሄዱ ሰዎች ስፔሻሊ ቅዝቃዜ መሬታቸው ቅዝቃዜ አካባቢ የሚይዝባቸው ውሃ ማጎር የሚችል አካባቢ ላይ ያሉ ሰዎች እዛ አካባቢ ያሉ ሰዎች ናቸው በብዛት የታመሙ ያሉት።
በአሁኑ ወቅት የኦሮሚያ ጤና ቢሮ መረጃ እንደሚያመለክተው 13 ዞኖችና 65 ወረዳዎች ለበሽታው ተጋልጠዋል። የቢሮ ምክትል ኃላፊ አቶ አበራም ይህንኑን አብራርተዋል።
አመጂ ጥቁር አቀቤ ቢፋዳትን ወዲኖታ ቁዳሳዲ ኬሰት ከዝመጣና ሌናኖ ጃተሚሽን ጣን ኬሰት ናኖ ገኘ ኬሰት መጋሮታ አፉርታ ኬሰት ቢፋዳት መበለጋ ቱሬራ
ከጥር 2014 ጀምሮ ለየት ባለ መልኩ 13 ዞኖች ውስጥ እንዲሁም በ65 ወረዳዎች ውስጥ በ4 ከተሞች በፍጥነት ተስፋፍቷል። በወባ በሽታ የተያዙ ሰዎች ቁጥር በ20% ጨምሯል። አምና የአመቱ መጨረሻ ላይ 157000 ሰዎች በበሽታው የተያዙ ሲሆኑ ዘንድሮ ግን 215000 ሰዎች ለበሽታው ተጋልጧል።
ወይዘሮ ሂንዲያ መሐመድ የወባ በሽታ ስርጭት ለተወሰኑ አመታት በመቀነሱ ህብረተሰቡ የወባ በሽታን አስቀድሞ የመከላከል ተግባር እንደዘነጋ ተናግረዋል። አሁን ባለው ሁኔታ የጤና ባለሙያዎች አገልግሎት እየሰጡ ህብረተሰቡንም እያነቁ ነው ሲሉም ገልጸዋል። እንደ ድሮ በወባ በሽታ የሚታመም ሰው በመቀነሱ ሰዎች ወባ ቀንሷል ብለው ያምናሉ። ስለዚህ አጎበር አጠቃቀም ላይም እንብዛም ነው። ሌላው ደግሞ ከዚህ ቀደም የጸረ ወባ ትንኝ ኬሚካል ይረጭ ነበር። ዘንድሮ ግን አንድ ቀበሌ ላይ ብቻ ነው የተካሄደው። ይህም ለወባ መጨመር አንዱ መንስኤ ነው። አሁን የጤና ባለሙያዎች የጤና አገልግሎት እየሰጡ የህብረተሰቡን ግንዛቤ ለማሳደግም በጤና ተቋማትና ቤት ለቤት እየሄዱ እያስተማሩ ነው።
በተለይ የጸጥታ ችግር ካለባቸው የክልሉ ዞኖች ብዙዎቹ በሽታው በስፋት የታዩባቸው አካባቢዎች ናቸው ያሉት የክልሉ ጤና ቢሮ ምክትል ኃላፊ አቶ አበራ ህብረተሰቡ ጋር እንዴት እየደረሱ እንደሚገኙ ተናግረዋል።
ቲሚን ቴኝ ሰርካ ከንሞ ጫፈን ቴኝ ሰርካ ሰርካ ረንጅሩ ባይዘ ሆጂ ከን ጥይፈኑ አዳት ከነኔ ከን ሆጂ ጫራሞ
በየደረጃው ያሉ መዋቅሮቻችን ይህን ስራ በልዩ ትኩረት እየሰሩ ናቸው። በተለይ ምዕራብ ወለጋ ለወባ ትንኝ መራባት ከፍተኛ አመቺ ሁኔታ አለው። እናም በዞን በወረዳ በቀበሌና በጤና ተቋማት መዋቅር በተቻለ መጠን ህብረተሰቡ ዘንድ ለመድረስ እየሰሩ ናቸው። ያለው ሁኔታ አስቸጋሪ ቢሆንም የሰላም ችግር ትንሽ እስኪሻሻል የጤና ባለሙያዎች ቤት ለቤት እየሄዱ አገልግሎት እየሰጡ ናቸው። በጣም አስቸጋሪ የሆነ ቦታዎችም አሉ። እዛ የምንደርስበትን ሁኔታ እያመቻቸን ነን።
ከመስከረም እስከ ህዳር ወር ውስጥ የወባ በሽታ በከፍተኛ መጠን ለመሰራጨት አመቺ ጊዜ መሆኑን የገለጹት አቶ አበራ ህብረተሰቡ ከወዲሁ አስፈላጊ ጥንቃቄዎችን ማድረግ እንዳለበት ጭምር አሳስበዋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።
ወደ ተከታዩ ዘገባችን እንውሰዳችሁ። ወደ ሶማሊያ ነው የምናልፈው። የሶማሊያ ባለስልጣናት በደቡብ ምዕራብ ሶማሊያ ግዛት በእጅጉ የከፋ ነው በተባለ ድርቅ ምክንያት ወደ አደገኛ ረሃብ የተቃረቡ ሁኔታዎችን እየፈጠረ መሆኑን ተናግረዋል። ወደ መጠለያ ጣቢያዎች የሚመጡ አዳዲስ ተፈናቃዮች በህይወት ለመሰንበት ሲሉ የእንስሳት ቆዳ መብላት መጀመራቸውንም ይናገራሉ። መሐመድ ድሃ ሳኔ ከባይዶዋ የላከልን ዘገባ ነው። ሀብታሙ ስዩም እንደሚከተለው ያቀርበዋል።
የደቡብ ምዕራብ ሶማሊያ ግዛት ዋና ከተማ የሆነችው ባይዶዋ በከፋው ድርቅ ከተጠቁ የአገሪቱ አካባቢዎች አንዷ ናት። በድርቁ የተነሳ መተዳደሪያቸውን ያጡ ሰዎች በየዕለቱ ሰብአዊ እርዳታ ፍለጋ ወደ መጠለያ ጣቢያዎች ይመጣሉ። ሶማድሌ ከባይዶዋ ወጣ ብሎ የሚገኝ አዲስ መጠለያ ነው። አብዛኞቹ ከኤል ማህበረሰብ ተፈናቅለው የመጡ በመቶዎች የሚቆጠሩ ስደተኞች ተጠልለውበታል። አንዳንዶቹ የኤል ማህበረሰብ አባላት 3 የዝናብ ወቅቶች ቢፈራረቁም ዝናብ ጠብ ሊል ባለመቻሉ በድርቁ ከብቶቻቸውንና ማሳዎቻቸውን አጥተዋል። አሁን ላይ 150 ኪሎ ሜትሮችን ተጉዘው እዚህ ደርሰዋል። ሊሾማድ ኬርማዳይ የአራት ልጆች እናት ወጣት ነፍሰ ጡር ናት። አነስ ያለች የመጠለያ ጎጆዋን እየቀለሰች ለቪኦኤ እንደተናገረችው በበይ ግዛት ከሚገኘው የሐዋል ባርባር ተነስታ አስቸጋሪውን ጉዞ በማድረግ ነው ከመጠለያ ካምፑ የደረሰችው። እኔና ልጆቼ ለሁለት ቀናትና ለሁለት ሌሊቶች በእግራችን ተጉዘናል። ሰዎች የተዳከሙትን የቤተሰብ አባሎቻችንን በባለሶስት እግር መኪና በማጓጓዝ መጠነኛ እርዳታ አድርገውልናል። ወደዚያ የተሰደድኩት በድርቁ የተነሳ 20 ፍየሎችና 20 ግመሎችን በማጣቴ ነው። ልጆቼን ለመመገብ ስል ለመለመን ተገድጃለሁ ነው ያለችው። ሀቢቦ ኢብራሂም ሃይዳር የመጠለያ ጣቢያው አስተዳዳሪ ናቸው። መጠለያው 300 ያክል የሚቀመስ ያጡ አዲስ ተረጂዎች እንዳስተናገደ፣ እስካሁን ሰብአዊ ድጋፍ ሊያገኙ ባለመቻላቸው አንዳንዶቹ የእንስሳት ቆዳ መመገብ እንደጀመሩ ነው ሀቢቦ የተናገሩት። 2.5 ኪሎ ሜትር ርቆ ሌላ እርዳታ ጣቢያ አለ። መርሲ ኮርፕ የተሰኘው የአሜሪካ የሰብአዊ ድጋፍ ሰጪ ቡድን በመጠለያ ውስጥ ይኖሩ ዘንድ ለተረጂዎች የውሃና የገንዘብ ድጋፍ እያደረገ ይገኛል። ይሄ ግን በቂ አይደለም። ሙክታር ሐጂ አቡካር የ73 ዓመት አዛውንት ናቸው። ባኮል ከሚባለው ገጠራማ የሀገሪቱ ክፍል ከሶስት ቀን በፊት ነበረ እዚህ ደረሱት። የእንስሳት ቆዳ ላይ ተቀምጠው በድርቁ ምክንያት እንዴት የነበራቸውን ነገር ሁሉ እንዳጡ ይተርካሉ።
ሆሎ እንታሰ ከቀቤ ሊሂዱ ወቀቤ
ከድርቁ በፊት 60 ከብቶች እንደነበራቸው አሁን ግን የቀራቸው የተቀመጡበት ቆዳ ቆርበት ብቻ እንደሆነ እሳቸውና ቤተሰባቸው ዛሬም ሆነ ትናንት ማታ ምንም ነገር እንዳላበሰሉ ከባኮል እዚህ ለመድረስ 4 ቀን 4 ሌሊት እንደፈጀባቸው ነው የተናገሩት። አቡካር ያሁኑን ድርቅ በሕይወት ዘመናቸው ካዩት ሁሉ በእጅጉ የከፋው እንደሆነ ይናገራሉ። መርሲ ኮርፕ ባዘጋጀው የጋዜጠኞች ጉብኝት ወቅት የድርጅቱ ኃላፊ ጃዳዲ ኦይን ማኪና በሶማሊያ ያለው ሁኔታ አጣዳፊና ከምንም ጋር ሊወዳደር እንደማይችል አስረድተዋል።
I met two women who had lost babies along the way and had to
ወደዚህ በሚመጡበት ወቅት ጨቅላ ልጆቻቸውን ያጡ ሁለት እናቶችን አነጋግሬያለሁ። በመንገዳቸው ላይ ለመቅበር ተገደዋል። ተጋላጭ ለሆኑ ቤተሰቦች መርሲ ኮርፕ ምግብና ሌሎች አስፈላጊ ነገሮችን የሚገዙበት ገንዘብ እንዲሁም ውሃና የንጽህና መጠበቂያ ቁሳቁሶችን የበሽታዎችን መስፋፋት ለመግታት ለግሷል ነው ያሉት። ሶማሊያ በታሪክ የከፋ ነው የተባለ ድርቅ ተጋርጦባታል። በተባበሩት መንግስታት ድርጅት መረጃ መሰረት ከአንድ ሚሊዮን በላይ ሰዎች ከመኖሪያቸው ተፈናቅለዋል። የተባበሩት መንግስታት ድርጅት 7.7 ሚሊዮን ሶማሊያውያን ከሀገሪቱ ህዝብ ግማሹ እንደማለት ነው በድርቁ ምክንያት ድጋፍ እንደሚሻ ተናግሯል። በመንግስታቱ ድርጅት ስር የህፃናት አስቸኳይ ድጋፍ አቅራቢው ተቋም ዩኒሴፍ በበኩሉ በድርቁ ምክንያት የገጠመ የምግብ እጥረት 500 ያክል ህፃናትን እንደቀጠፈ ለአሜሪካ ድምጽ ገልጿል።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የአርብ ምሽት ዝግጅታችንን ነው። ያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። ኤልያስ አስማረ ከስቱዲዮ ስርጭቱን እያቀናበረልን ይገኛል። አሁን ወደ ተከታዩ ዘገባችን እንወስዳችኋለን። ወደ ጋምቤላ ክልል ነው የምናልፈው። በጋምቤላ ክልል በዚህ ሳምንት ውስጥ በተከሰተው የጎርፍ አደጋ የተፈናቀሉ ሰዎች ቁጥር ከ75,000 በላይ መሆናቸውን የክልሉ መንግስት አስታወቀ። የጋምቤላ አደጋ ስጋት ስራ አመራር ጽህፈት ቤት ኃላፊ አቶ ጋት ቤልሙን በተለይ ከትላንት ወዲያ በጣለው ከፍተኛ መጠን ያለው ዝናብ በሁለት አቅጣጫ በኩል ባስከተለው ከባድ ጎርፍ ቁጥሩ የበዛ ነዋሪ በኒዌር እና አኝዋክ ዞኖች የሚገኙ የአካባቢው ነዋሪዎች መጉዳቱንና ከዚያም ከወረዳዎቹ ነዋሪዎች መፈናቀላቸውን ገልጸዋል። ዘገባው የናኮር መልካ ነው፣ እንደሚከተለው ይቀርባል።
በጋምቤላ ክልል ኒዌር ዞን ላሬ ወረዳ ውስጥ በዚህ ሳምንት ውስጥ በተከሰተው የጎርፍ አደጋ ቤት ንብረታቸውን ጥለው ወደ ደረቃማ ስፍራዎች መሸሻቸውን ለቪኦኤ የተናገሩት ግለሰቦች በነሐሴ 19 ማለትም ከትናንት ወዲያ ረቡዕ የነበረውን ከባድ ጎርፍ አይተውት የማያውቁት መሆኑን ገልጸዋል።
እኔ ስም ኬች ገርኮት ይባላለሁ። ከዚህ ሳይወለድ አይቻላክም። እዚህ ጎርፍ ምናምን አፋልድ ዳር ከተቆራረጠ ወደ ባልፈው የተፈናቀሎች ሰዎች አሁን ከላር ወርደን ያለው ግን የግማቹ እዛ የተፈናቀለው ወደ ደህና ቦታ ሄዷል። አሁን እስካሁን ጎርፍ ያለው የትም ከብቶች ጋር እና ፍየሎች እና ዶሮች የትም አይኖርም። በጣም ከፍተኛ ያለው ሞት አሉ። ምንም እርዳት ምናምን የለም። ግን መንግስቱ አቸን ተመረቶ ድርጅት ነው ያለን።
ወይኔ ያል ይባላለሁ። ዝናቡ ከመጠን በላይ ሆኗል። ጎርፍ በራሱ ጊዜ መጥቶ ዝናብ ዘነበና የሱ ድጋብ ሆኗል። በጣም አገሩ እንዳለ ለግልፏል። ትንሽ ውረድ ብሏል፣ ግን ቤቶቹ ተፈርቷል። በዚህ ምክንያት ቤት ፈረሰ፣ ከብቶችን ሞተዋል።
ግለሰቦቹ ለጊዜው በሰው ህይወት ላይ የደረሰ አደጋ ባይኖርም በርካታ እንስሳት መሞታቸውንና ንብረት መውደሙን ተናግረዋል። ለጉንፋን በሽታ ስለመጋለጣቸውም እንዲሁ ገልጸዋል።
ትላልቅ ሰዎች ደህና ናችሁ ሲመጣ በቃ በእንትን በድጋፍ በሰው ኃይል ተሸክሞ ወደ ደረቅ ቦታ ወስደናል። አሁን በዚህ ምክንያት ቧንቧ ጠፍተዋል። የምጠጣ ያው እሱ ነው። ከውሃ ብዛት የተነሳ ነገር ጎርፍ ያልደረሰበት ቦታ አንድ ከፍ ያለ ቤቶች አሉ። እዛው ላይ ተሰብስቦ በቃ አንድ ላይ ነው። ጉንፋን ይዞኛል። የውሃ ነው። ከውሃ ብዛት የተነሳ ነገር።
የላሬ ወረዳ አደጋ ስጋት አመራር ጽህፈት ቤት ከፍተኛ ባለሙያ አቶ ታንኩኝድ ከትናንት ወዲያ የዘነበው ከፍተኛ ዝናብ ያስከተለው ጎርፍ በወረዳው ነዋሪዎች ላይ ስላደረሰው ጉዳት አብራርተዋል።
በቀን 19/12/2014 በጣም ከፍተኛ ዝናብ ዘነቧል። በጣም ከፍተኛ ጉዳት እየደረሰበት ነው። ህዝብም በያስምን ከበለ በጣም እየተጎዱ ነው። እነዚህ ያለ ወደ 26,489 ተፈናቀሏል። ከኮሌይ ከኮዳያ ከኮቢን ሀይ ስኩል ይኸው ነው። አሁን እዚህ ያለው ሲገቡ ወረዳ መንግስቱ ያዘጋጀ ነው። ፊሉ ወደ 150 ምናምን ሞቷል። 150 ፊሉጅ ሞቷል። 400 ዶሮ ሞቷል። ከብቶቹ ወደ 50 ነው፣ 50 ሞቷል። ሰዎቹ አሁን ያለበወት የለም፣ የሞተ ሰው የለም።
ከዚሁ ጋር በተያያዘ በጋምቤላ በዚህ ሳምንት ውስጥ የተከሰተው የጎርፍ አደጋ ባለፉት ሁለት ቀናት ብቻ ከ60 ሺህ የሚልቁ ሌሎችን ተፈናቃዮችን በሁለት ዞኖች ውስጥ ካሉ 8 ወረዳዎች በማፈናቀል በጎርፍ ሳቢያ የተፈናቀሉ ሰዎችን ቁጥር እንደሚያሻቅብ ማድረጉን የክልሉ አደጋ ስጋት ስራ አመራር ጽህፈት ቤት ኃላፊ አቶ ጋት ቤልሙን ገልጸዋል።
ከትላንትና ወዲያ የኃይለኛ ጎርፍ ነው የመጣው። በኦሮሚያ በኩል ዳምብሎ መዝበር እና በደቡብ ሱዳን የመጣ ጎርፍ ነው እና በትልቁ ባሮ ወንዝ አይደለም ጎርፍ እየመጣ ይባስ ብሎ በአሎሮ በኩል እና በጊሎ በኩል ህዝብ ተፈናቅሏል። እዛ የተወሰነ ህዝቦቹ በትልቁ ባሮ ወንዝ ነው የተፈናቀለው። የጋምቤላ መሬት አቀማመጥ ያው በጣም የወረደ አቀማመጥ ነው። ወደ 8 ወረዳዎች ናቸው የተፈናቀለ ያለው።
ምን ያህል ሰዎች በአጠቃላይ
የተፈናቀሉ ያሉት? ወደ 75,023 ህዝቦች ናቸው የተፈናቀሉት። በሰው ላይ የደረሰ ነገር የለውም። በንብረቶች ላይ ብዙ ተወድመዋል። የሞቶ ከብቶች አሉ።
ኃላፊው የዚህ የሁለተኛውን ዙር የጎርፍ አደጋ የከፋ ያደረገው ደግሞ በአደጋው ሳቢያ ከዚህ ቀደም ተፈናቅለው የነበሩ ከ11,000 የሚልቁ ሰዎች መካከል አብዛኛዎቹን ተጠልለው ከሚገኙት ማቆያ ቦታዎች ድጋሚ ማፈናቀሉ መሆኑን ጠቅሰው ሌላም የጎርፍ አደጋ ሊከሰት የሚችልበት አጋጣሚ መኖሩንም ጨምረው ተናግረዋል።
ነገር ግን አሁን እየመጣ ያለው ጎርፍ በጣም ከአክም በላይ ነው። ከአክም በላይ ስለሆነ ነው እንጂ ብዙ ትልቅ ስራ ተሰርቶ ነበረ በክልሉ መንግስት። ምንድን ነው አሁን ይሄ ሁለተኛ ዙር ነው፣ ሶስተኛ ዙር፣ አራተኛ ዙር ሊመጣ ይችላል። ለምን የተለመደው የሚቀጥለው ወር ነበረ መስከረም ላይ ነው በቃ በየአመቱ። ግን አሁን በዚህ ወር ነው የጀመረው፣
ነሐሴ ላይ
ነሐሴ ወር ላይ ነው የጀመረው። ስለዚህ ጥጋት ውስጥ ላይንንና ህዝቦቹ አዋርነት ያደረገን ስራ እየሰራ ነው። አጠቃላይ ክልሉ መንግስት ወደ ታች ትላልቆች አመራሮቹ ሁሉም ወረዳዎቹ ሂዶ አዋርነት ተደርጎ ነበረ። በተለይ የክቡር ፕሬዚደንት ወደ አኛዋ ዞን ሂዶ፣ ምክትል ፕሬዚደንትና የብልጽግና ጽህፈት ቤት ኃላፊ ወደ ኒዌል ዞን ሂዶ እንደዚህ አይነት አዋርነት ተደርጓል።
ተፈናቃዮቹን ለመደገፍ በመንግስትና መንግስታዊ ባልሆኑ ተቋማት እየተደረገ ስላለው ርብርብም እንዲሁ አብራርተዋል።
ክልሉ መንግስት የራሱ ውሳኔ 1,000,000 ብር ወስነዋል ምግብ እንዲገዛላቸው። የአለባጅ ልብሶቹ መንግስት ማንኛውም ሰራተኛ ቅድሚያ ለአመራሮች ነው። አመራሮች አዋተው ልብሶቹ አለባጅ ልብሶችን አዋትተዋል። ሌላ ያው ዩኒሴፍ የራሳቸው ሳሙና ቢስኩት ትላንትና አውጥቶ ወደዛ ደርሷል። 10,000,000 ለነዚህ ለ75 ህዝቦች አይበቃም። ሌሎቹ የፌዴራል መንግስት የራሳቸው አይጫራ ለማስገባት ያው ጥረት እያደረገ ነው። ኦልሬዲ ክልሉ መንግስት የራሳቸው ደብዳቤ ተጽፎ ወደዛ ልከዋል።
የኢትዮጵያ ሜትሮሎጂ ኢንስቲትዩት በዚህ ዓመት ታይቶ የማይታወቅ ከፍተኛ መጠን ያለው ዝናብ በሰሜን ምስራቅ፣ ማዕከላዊና ምዕራብ እንዲሁም ደቡብ ምዕራብ የኢትዮጵያ አካባቢዎች በ24 ሰዓት ውስጥ እየጣለ መሆኑን በመግለጽ ከነሐሴ መጨረሻ ጀምሮ ከሰሜን ምስራቅ ውጭ ባሉ አካባቢዎች ክረምቱ የሚቀጥል በመሆኑ ህብረተሰቡ ጥንቃቄ እንዲያደርግ ማሳሰቡን መዘገባችን ይታወሳል። በተባበሩት መንግስታት ድርጅት የሰብአዊ ድጋፍ ጉዳዮችን የሚያስተባብረው ኦቻ በመባል የሚታወቀው መስሪያ ቤት ሰሞኑን ባወጣው መግለጫ በኢትዮጵያ የተለያዩ አካባቢዎች ውስጥ በሚቀጥሉት ሳምንታት ውስጥ የጎርፍ አደጋ መከሰት ስጋት ሊኖር እንደሚችልና በዚህም ሳቢያ ከ1.7 ሚሊዮን የሚልቁ ሰዎች ተጎጂ ሊሆኑ እንደሚችሉ በመጠቆም ከእነዚህም መካከል ከ400,000 በላይ የሚሆኑት ላይ ደግሞ የመፈናቀል አደጋ ሊጋረጥ እንደሚችል ጨምሮ አስታውቋል። የአሜሪካ ድምፅ ናኮር መልካ ካምቦ።
እያደመጣችሁ ያላችሁት በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት በቪኦኤ ኢትዮጵያ ቻናል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምፅ ስርጭት ነው። ስርጭቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም @voaamharic የፌስቡክ ገጻችን ላይ በቀጥታ መከታተል ትችላላችሁ። በትዊተር ገጻችን #voaamharic ብላችሁ ተከተሉን፣ ተነጋገሩ፣ ተወያዩ። አስተያየትና ጥቆማ ካላችሁም አድርሱን። በተጨማሪም ደግሞ በስልክ ቁጥራችን 202-205-9942 የውስጥ መስመር 14ን በመጠቀም አስተያየቶቻችሁን በድምጽ በተቀረጸው መመሪያ መሰረት አኑሩልን። 202-251-3505 የዋትስአፕ ቁጥራችን ነው። በዚያም አስተያየቶቻችሁን በድምጽ ቀርጻችሁ በጽሁፍም አድርሱን። በተጨማሪም ጥቆማዎች ሲኖራችሁ እንዲሁ በተመሳሳይ የዋትስአፕ ቁጥራችንን ተጠቀሙ። ያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። ስርጭቱን ከስቱዲዮ እያቀናበረልን ያለው ኤልያስ አስማረ፣ የዕለቱ ዋና አዘጋጅ አሉላ ከበደ ነው። አሁን በስቱዲዮ ሰዓት አቆጣጠራችን ከምሽቱ 3:54 ደቂቃ ወይም ከ38 ሰከንድ ይላል። ዝግጅታችንን አጠናቀን ጥቂት ደቂቃዎች ቀርተውናል። በቀሩት ጥቂት ደቂቃዎች ከመሰናበታችን በፊት ግን
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ሊንዳ ቶማስ ግሪንፊልድ ዛሬ ዘመናዊ መሳሪያዎች ሁሉ በእጃችን ቢኖሩም በዓለም ፈጽሞ አይቼ የማላውቀው እጅግ የከፋው የምግብ ደህንነት ቀውስ ገጥሞናል ማለታቸውን በመጥቀስ የጀመረው ርዕሰ አንቀጽ አፍሪካ ውስጥ ከአምስት ሰዎች መካከል አንዱ ተመጣጣኝ ምግብ አያገኝም ከአምስት አንዱ ብሏል። አምባሳደሯ
Food insecurity means families are not able to provide for their children. It means children not
የምግብ ደህንነት ዋስትና እጦት ማለት ቤተሰቦች ልጆቻቸውን ለመመገብ አልቻሉም ማለት ነው። ያ ማለት ልጆቻቸው በትምህርት ቤት ስኬታማ እንዲሆኑ የተመጣጠነ ምግብ ለማቅረብ አልቻሉም ማለት ነው። ከዚህ የከፋ ሲሆን ደግሞ እጅግ የከፋው ችጋርና ጠኔ ማለት ነው። ችጋርና ጠኔ ማለት ሞት ማለት ነው።
ረሃብን ለማስወገድ ቁርጥ ውሳኔ ማድረግ ያለብን ለዚህ ነው ያሉት ግሪንፊልድ፣ ያንን ለማድረግ ቀድሞውንም የምግብ ደህንነቱን እጥረት ያመጣው ምን እንደሆነ መመልከት ይኖርብናል ብለዋል። አምባሳደሯ ምክንያቶቹን ሲገልጹ
I see four clear causes. What I call the
አራት ግልጽ መንስኤዎች ይታዩኛል። እነሱም ኢ በተሰኘው እንግሊዝኛው ሆሄ የሚጀምርና ሲ በተሰኘው የእንግሊዝኛ ቃል የሚጀምሩ ሶስት ቃላት አድርጌ ጠራቸዋለሁ። እነርሱም ኤነርጂ፣ ክላይሜት፣ ኮቪድ እና ኮንፍሊክት ወይም በአማርኛው የኃይል ምንጮች፣ የአየር ንብረት፣ ኮቪድ እና ግጭት ናቸው።
የኃይል ሰጪዎች አቅርቦት ዋጋ ባለፈው ዓመት አሻቅቧል ያሉት አምባሳደሯ ምክንያቱም ኃይል ከምግብ ምርት ውስጥ ተነጥሎ የሚታይ ባለመሆኑ ከፍተኛ የኃይል ዋጋ ማለት ተጨማሪ የምግብ ውድነት ማለት ነው ሲሉ አስረድተዋል። የመጀመሪያው ሲ ክላይሜት ቼንጅ ወይም አየር ንብረት ለውጥ ለሚለው ቃል የቆመ ነው በማለት ማብራሪያቸውን አምባሳደሯ ሲጀምሩ
The climate crisis is a crisis of natural disaster.
የአየር ንብረት ቀውስ ማለት ጎርፍ፣ ከባድ ዝናብና ከፍተኛ ንዳድ የመሳሰሉ የተፈጥሮ አደጋዎች ቀውስ ውጤት ነው። ይሁን እንጂ ይህ ደግሞ በቀጥታ ወደ ምግብ ደህንነት ቀውስ ያመራል።
ሁለተኛው ምክንያት ሲ በሚለው የእንግሊዝኛ ቃል የሚጀምረው ኮቪድ መሆኑን የጠቀሱት አምባሳደር ቶማስ ግሪንፊልድ ኮቪድ-19 በምግብ ስርዓቱ ላይ አስቸኳይና ተጨማሪ ድንጋጤ አምጥቶብናል። ከኮቪድ በፊት የምግብ ደህንነት ችግር የነበረባቸው 100 ሚሊዮን ሰዎች ነበሩ። ከሶስት ዓመት በኋላ ልክ በሶስት ወር ውስጥ ያ ቁጥር አድጎ ከ190 ሚሊዮን ሰዎች በላይ ደርሷል ብለዋል። ከሁሉም በላይ ከፍተኛ የረሃብ ምክንያት ነው ብዬ የማምነው ሲ በሚለው የእንግሊዝኛ ሆሄ የሚጀምር ሲሆን ሶስተኛው እኩይ ምክንያት አለ። ያም በግጭት የሚፈጠረው ረሃብ ነው። ሆን ተብሎ የሚፈጠር ረሃብ። ረሃብ ለጦርነት መሳሪያነት ሲውል ሲሉ በጽሑፉ ላይ አብራርተዋል። እነዚህ ሁሉ ችግሮች የኃይል አቅርቦት፣ የአየር ንብረት፣ ኮቪድና ግጭት ተደባልቀው በሕይወት ዘመናችን አይተነው ወደማናቀው የከፋ ረሃብ መርተውናል ሲሉ አምባሳደር ቶማስ ግሪንፊልድ መናገራቸውም በርዕስ አንቀጹ ተጠቅሷል። በመጨረሻም ግጭት ረሃብን እንደ ጦርነት መሳሪያ በመጠቀም ሰዎች ቤታቸውን ለቀው እንዲወጡ ያስገድዳል። ይህ በአካባቢው ባሉ አገሮች መካከል የምግብ ስርጭት ላይ ጫና ይፈጥራል። አምባሳደር ቶማስ ግሪንፊልድ ስደተኞችን፣ ጥገኝነት ጥያቄዎችን፣ የአገር ውስጥ ተፈናቃዮችን፣ ሰፋሪዎችን፣ አገር አልባ ሰዎችንና በመላው አፍሪካ ጉዳት የደረሰባቸው ሰዎችን ለመርዳት የሚውል ከ127 ሚሊዮን ዶላር በላይ ተጨማሪ የምግብ እርዳታ እንደሚሰጥ ማስታወቃቸውንም ርዕሰ አንቀጹ ገልጿል። በመጨረሻም ረሃብን ለማጥፋት ከመንግስታት ጋር ከአገሮችና ከህዝቦች ጋር አብሮ ለመስራት ወቅቱ አሁን ነው። ከሲቪል ማህበረሰብ አባላት ከግሉ ዘርፍ እንዲሁም ዳያስፖራውን ለማንቀሳቀስ አዳዲስ ቴክኖሎጂዎችን ለመጠቀምና የተሻሉ ቴክኒኮችን በመጠቀም የምግብ ስርዓቱን እና የወደፊቱን ለመገንባት ጊዜው አሁን ነው ብለዋል ሲል ርዕስ አንቀጹ ሀተታውን ደምድመዋል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
የተከበራችሁ አድማጮች፣ ሳምንቱ ሙሉ ከእናንተ ጋር ቆይተን ለአርብ ምሽት የያዝነውን ዘገባ አጠናቀን ልንሰናበታችሁ ነው። በቅዳሜና እሁድ የመስታወት ፕሮግራም ዝግጅታችን ተመልሰን እንገናኛለን። በርከት ያሉ ቅንብሮችን፣ ሰፋ ያሉ ትንታኔዎችንም እናስደምጣችኋለን። ለዛሬ በሰላም ደሩ እያለን እንሰናበታችኋለን። ሳስተናግዳችሁ ያመሸሁት ጽዮን ግርማ ነበርኩ። በሁሉም ስፍራ ባሉ መላ ባልደረቦቻችን ስም ደህና ደሩ።